ኢየሱስን መምሰል። ወገኖች እንደምን ሰነበታችሁ? ባለፈው ሳምንት ኢየሱስን ለመምሰል ጾምና ጸሎት በጣም አስፈላጊ እንደሆነና የተለያዩ የጾም አይነቶችንም እንዳሉ አንስቼ ነበር። ዛሬ ደግሞ ኢየሱስን መምሰል ከምንችልበት መንገድ ጥቂቶቹን እንመለከታለን። ሐዋርያው ጳውሎስ እግዚአብሔርን መምሰል እጅግ ማትረፊያ እንደሆነ ሲናገር በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። ወደ ትምህርቱ ከመሄዳችን በፊት ጸልየን አንድ መዝሙር እንሰማለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን፣ ሳምንቱን በሰላም ጠብቀህ ዛሬ ደግሞ እንድንገናኝ ፈቃድህ ስለሆነ ምሕረትህ ቸርነትህ በእያንዳንዳችን ላይ ስለበዛልን ክብር ምስጋና ለአንተ ይሁን። ጌታ ሆይ እነሆ ጌታችንን ኢየሱስ ክርስቶስን መስለን በዚች ምድር ላይ ስሙን ለማስከበር የምንችልበትን ልዩ ጸጋ እንድሰጠን እለምንሃለሁ። እግዚአብሔር አምላክ ዛሬ ብዙ ሰዎች አንተ ማየት ይፈልጋሉ። ሰዎች አንተን ማየት የሚችሉት እኛ አንተን ማሳየት እንችል ነውና እግዚአብሔር አምላክ አንተን መስለን እንድንጓዝ እንድትረዳን እንድትደግፈን እለምንሃለሁ። ድካማችንን ጉድለታችንን ሁሉ ጌታ ሆይ አስወግደህ እንደ ፈቃድህ የምንመላለስበትን ልዩ ጸጋ ስጠን። በኢየሱስ ስም አሜን። ጊዜ ወደ አምሮአችን የሚመጣው እኛ ሰዎች ነን እንዴት ነው ኢየሱስን የምንመስለው የሚለው ሐሳብ ነው። እዚህ ላይ ኢየሱስን መምሰል ስንል የባህሪው ተካፋዮች መሆን ማለት ነው። ማለትም ፍቅሩን፣ ምህረቱን፣ ቸርነቱን በሕይወታችን መለማመድ፣ ቅድስናውን በሕይወታችን መለማመድ፣ የእሱን ሐሳብ ይዘን መመላለስ፣ ይህንንና ይህንን የመሳሰሉትን ሁሉ ያካትታል። ዛሬ ከምንመለከታቸው ጥቂትና አንዱ ነገር ኢየሱስን መምሰል ከምንችልበት አንዱ እና ዋናውን እናያለን። ያም እግዚአብሔር በሰጠን ነገር መርካት ወይም በቃኝ ማለት ማወቅና መለማመድ የሚለውን ሐሳብ እናያለን። ይህንን ሐሳብ እደግመዋለሁ። ኢየሱስን መምሰል ከምንችልበት አንዱና ዋናው እግዚአብሔር በሰጠን ነገር መርካት ወይም በቃኝ ማለትን ማወቅና መለማመድ። አንድን ክርስቲያን በዙሪያው ካሉ ሰዎች ወይም ደግሞ በዓለም ካሉ ሰዎች ልዩ የሚያደርገው ነገር ቢኖር በጌታ ላይ ያለው መታመንና በጌታ ላይ ማረፉ ነው። ጌታን የሚመስል ሰው ትኩረቱና ልቡ የሚያርፈው በጌታ ላይ ነው። ዛሬ እንደ ማንኛውም ሰው ልባችንን የሚቆጣጠረው በዚህ ዓለም ያለው ቁሳቁሳዊ ነገር ከሆነ ክርስትናችንን ቆም ብለን መመርመር ይኖርብናል። በዚህ ምድር ላይ ለመኖር የሚያስፈልገንን ነገር መፈለጋችንን እየተቃወምኩኝ አይደለም። አንድ የእግዚአብሔር ሰው ስለዚህ ጉዳይ ሲናገሩ በእውነት የእግዚአብሔር ሰው የሆነ ልቡ በዚህ ዓለም ሀብት አይያዝም፣ የእርሱ ሀብት ከዚህ ዓለም አልፎ እስከ ወዲያኛው ዓለም የሚዘልቅ ስለሆነ ትኩረቱ በጠፊው ዓለም ላይ ሳይሆን በዘላለሙ ላይ ነው ብለዋል። እውነተኛው ሀብት እውነተኛውም ሀብታም በቃኝን የሚያውቅ ነው። ዛሬ ብዙ በቢሊዮን የሚቆጠር ገንዘብ ያላቸው ሰዎች እንኳን በቃኝን ሳያውቁ ሕይወታቸው ሊያልፍ ይችላል። ወገኖቼ በቃኝን ማለት በስጋ ብቻ ሳይሆን በመንፈስም መለማመድ ይኖርብናል። ልባችን በጌታ ላይ ሲያርፍ ብቃታችን እርሱ ይሆናል። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ላይ ሐዋርያው ጳውሎስ ሲናገር እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ይላል። በቃኝን የሚያውቅ ሰው የእግዚአብሔርን በነገር ሁሉ ብቃት ሰጪነት ይገነዘባል። በእርግጥም እግዚአብሔር አስፈላጊ የሆነውን ሁሉ በመስጠት ከጎኑ ሆኖ ይረዳዋል። በዚያ አማኝ ዙሪያ ያሉትን መጥፎ ሁኔታዎች እንኳ ለበጎ ይቀይርለታል። ለዚህ ጥሩ ምሳሌ የሚሆነን የዮሴፍ ታሪክ ነው። ዮሴፍ የገዛ ወንድሞቹ ለባርነት ሸጡት። እግዚአብሔር ግን ያንን ሁኔታ ለውጦ ለበጎ በማድረግ በመጨረሻው ለቤተሰቦቹ ሁሉ መዳን ምክንያት ሆነ። ይህንን ታሪክ ዝርዝሩን አናነበውም፣ ማስታወሻ ያዛችሁ ከዘፍጥረት ምዕራፍ 37 እስከ ምዕራፍ 45 ባለው ክፍል ላይ ታገኙታላችሁ። ክርስቶስን የሚመስል ሰው ለዚህ ዓለም ነገር የሚጨነቅና የሚባክን ሳይሆን እግዚአብሔር በሰጠው ነገር ረክቶ የእግዚአብሔርን ፈቃድ እያደረገ የሚጓዝ ሰው ነው። በመጽሐፍ ቅዱስ የምናገኘው በቃኝ ማለት የሚለው ሐሳብ ከዚህ ዓለም ሀብትና ምድራዊ ብልጽግና ጋር የተያያዘ ነው። ወገኖቼ ከዚህ ዓለም ሀብትና ንብረት ባለፈ መልኩ በቃኝ ልንለው የሚገባ ነገር አለ። በቃኝ ልንል የሚገባን በዚህ ምድር ላይ ያለንን ክብር፣ ኃላፊነት፣ ያለንን ቦታ በቃኝ ብለን አይነ ልቦናችንን በጌታ ላይ ልናደርግ ይገባናል። እርሱ መለኮታዊ ኃይሉን ገናናነቱን ታላቅነቱን ትቶ ከሰው ደረጃ ባነሰ ሁኔታ ውስጥ ገብቶ እኛን ለማዳን ከቻለ እኔና እናንተ ደካማ ፍጥረቶች ከዛ ያነሰ እንዴት ይጠበቅብናል? ልብንበል መሪ ሐሳባችን ክርስቶስን መምሰል የሚለው ነው። ስለዚህ ስናገለግል፣ ስንሰራ፣ ስንጫወት፣ ስናርፍ፣ ከሌሎች ጋር ግንኙነት ሲኖረን በሕይወት የሚያመላልሰን ጌታ እንደሆነ መዘንጋት የለብንም። ማንም እንሁን ምንም እናድርግ ከጌታ የተነሳ ነው። በምናልፍበት ሁሉ ጌታን እንይ። የኛ ብቃት ከጌታ የተነሳ ነው። ወገኖቼ፣ የሰው ሁሉ ትልቁ ፈተና በቃኝን አለማወቅ ነው። እንዲያውም የመጀመሪያው የሰው ልጆች ፈተና የጀመረው የመጀመሪያውም ኃጢአት የጀመረው በቃኝ ባለማለት ነው። እግዚአብሔር አምላክ ለአዳምና ሔዋን የሚያስፈልጋቸውን ሁሉ ከበቂ በላይ አዘጋጆ በዚያ ባዘጋጀላቸው ገነት አስቀመጣቸው። ዘፍጥረት ምዕራፍ 3 ከ1 እስከ 24 ከሚያስፈልጋቸውም አንድም አላጎደለባቸውም። በቃኝ ባለማለት ግን የማያስፈልጋቸውንና የተከለከሉትን ተመኙ፣ በሉ፣ ከነበራቸውም ክብር ወደቁ፣ ሞትም ተመደበባቸው። ሰይጣን ራሱ የወደቀው እግዚአብሔር ከሰጠው የክብር ስልጣን ይልቅ በዚያም በቃኝ ብሎ ከመኖር ይልቅ በእግዚአብሔር ስልጣን ላይ አመጸ። ያልተሰጠውንና ሊያገኝ የማይገባውን ተመኘ። እርሱም አብረውት ያደሙትም ተጣሉ። ኢሳይያስ ምዕራፍ 14 ከቁጥር 3 እስከ 15 ወገኖቼ፣ በቃኝ አለማለት በጣም ክፉ የሆነ ኃጢአት ነው። በቃኝ አለማለት ባለን አለመርካትና አላስፈላጊ የሆነ ድካምና ጉዳትን በራስ ላይ ማምጣት ነው። ባጭሩ ክፉ መመኘት ነው። በዘሌዋውያን ይቅርታ በዘጸአት ምዕራፍ 20 ከቁጥር 13 እስከ 17 የእግዚአብሔር ቃል እንዲህ ይላል፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ እያለ በቃኝ ማለት ለምን አስፈላጊ እንደሆነ ይጠቁመናል። በቃኝ የማይል ሰው የሌለውን የሚመኝ የሌላውንም ደግሞ የራሱ ለማድረግ የሚፈልግ የምስጋናም ሕይወት የሌለው ሰው ነው። በማርቆስ ወንጌል ምዕራፍ 4 ቁጥር 18 ላይ በቃኝ አለማለት ምን ያህል የሚጎዳ እንደሆነ ጌታ በዘሪው ምሳሌ ሲናገር እንዲህ ይላል፣ በእሾህ የተዘሩት ሌሎች ናቸው፣ ቃሉን የሰሙት እነዚህ ናቸው። የዚህ ዓለም ሐሳብና የባለ ጠግነት ማጣለን፣ የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል ይላል። በዚህ ስፍራ ላይ በእሾህ መካከል የተዘራው ዘር ይበቅላል፣ ነገር ግን እሾሁ ያንቀዋል በማለት ምሳሌ የሰጠው የዚህ ዓለም ሐሳብና የባለ ጠግነት ማታለል፣ የሌላውም ነገር ምኞት ያንን የተዘራውን ቃል ገብቶ እንደሚያንቀው ይናገራል። ወገኖቼ፣ እምነታችን መንፈሳዊ ጥቅምና የዘላለም ሕይወት የምናገኝበት እንጂ ስጋዊ ጥቅም ወይም ምድራዊ ብልጽግና የምናገኝበት መንገድ አይደለም። ስጋዊ ብልጽግናን ከመንፈሳዊ ህይወታችን አብልጠን ስናይ ወይም ደግሞ በይበልጥ ግዚያችንን በስጋዊ ብልጽግና ላይ ስናተኩር መንፈሳዊ ህይወታችን እየደከመ ከእግዚአብሔር ጋር ያለን ጉዞ እየተዳከመ ይመጣል። ለዚህ ነው ጌታ ኢየሱስ በዚህ ጉዳይ ላይ ሲያስተምር በማቴዎስ 6:33 አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ እንጂ ይህም ሁሉ ይጨመርላችኋል ያለው። ወገኖቼ እግዚአብሔር ለኛ የሚያስፈልገውን ከመስጠት ወደ ኋላ ያለበት ጊዜ የለም። ደግሞም እኮ እግዚአብሔር ካልፈቀደ እኛ ሮጠን ለፍተን ያገኘነውን እንኳን ሳንጠቀምበት ድንገተኛ ጥሪ ሊመጣ ይችላል። ለዚህ ሐዋርያው ጳውሎስ በቆላስያስ ምዕራፍ 3 ቁጥር 1 እና 2 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ምክንያቱንም በዚያው ሲገልጽ እንደዚህ አለ፣ እንዲህ ይላል፣ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ይላል። ወገኖቼ በዚህ ስፍራ በጥንቃቄ ልናስተውለው የሚገባን ነገር ቢኖር በዚህ ምድር ላይ ለመኖር የሚያስፈልገንን አንፈልግ አናድርግ እያልን አይደለም። እኛ በዚህ ምድር ላይ ጊዜያዊ ነን። ይህንን እንድናስተውለው የዚህ ዓለም ጊዜያዊ ነገር ውጦ እንዳያስቀረን እንድንጠነቀቅ እንደ እግዚአብሔር ሰዎች ዓላማችን የዘላለም ሕይወት ስለሆነ የዚህ ዓለም ምኞትና አምሮት መንፈሳዊ ነገራችንን አንቆ እንዳያስቀረን እናስተውል እንጠንቀቅ እያለን ነው። ቅድም ባነሳ ነው በዘሬው ምሳሌ ላይ የዚህ ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ እንዳለው፣ ወገኖቼ በመንፈሳዊ ሕይወታችን የማናደርገው ይቅርታ በመንፈሳዊ ሕይወታችን የማናድገው የቃሉን እውቀት አጥተን ሳይሆን የምንሰማው ቃል በዚህ ዓለም ምኞት ስለሚታነቅ ነው። በተለይ በዚህ በኢንፎርሜሽን ኤጅ በየአቅጣጫው የእግዚአብሔር ቃል ይነገራል። መጽሐፍ ቅዱስን በተመለከተ በየመልኩ በየቋንቋችን ተጽፎ በእጃችን አለ። በእውነት ክርስቶስን ለመምሰል ከፈለግን የጎደለን አንዳች ነገር የለም። ሐዋርያው ጳውሎስ በፊልጵስዩስ 3:7-8 ላይ ይህንን ጉዳይ አስመልክቶ ሲናገር እንደዚህ ይላል፣ ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ ይላል። ይህ ሰው በዓለም ደረጃ ሲታሰብ ክርስቶስን ከማግኘቱ በፊት አንቱ የተባለ ሁሉ የሚያዳምጡ የተከበረ ሰው ነበረ። ጌታን ካገኘ በኋላ ግን ያንን ሁሉ ዋጋ እንደሌለው ቆጠረ። አሳዳጅ የነበረው ሰው በምትኩ ስለ ክርስቶስ ብሎ ዋጋ ሊከፍል የቆረጠ ደግሞም ታላቅ ስራን የሰራ ሰው ሆነ። ወገኖቼ በዚህ ዓለም ላይ ማንኛውም ጠቃሚ የሚባል ነገር ጊዜያዊ ነው። በቀኑ መጨረሻ ይዘን የምንሄደው በጌታ ያገኘነውና ለጌታ የኖርነው በእርሱም ላይ ኢንቨስት ያደረግነው ብቻ ነው። በቲቶ ምዕራፍ 3:8 ላይ እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። አለው ይላል። በእግዚአብሔር የሚያምኑ በመልካም ሥራ በጥንቃቄ እንዲጸኑ ይህንንም አስረግጠህ እንድትናገር ፈቅዳለሁ ይላል። ወገኖቼ የኛ መልካም ሥራ በእግዚአብሔር ፊት ተቀባይነት ያለው ኑሯችን ነው። የምናደርገውን ሁሉ ለጌታ እንደምናደርግ እያሰብ ስንወጣና ስንገባ ሕይወታችን ክርስቶስን ወደ መምሰል እየተለወጠ ይመጣል። በእግዚአብሔርም በሰውም ፊት በንጹህ ሕሊና መመላለስን የመሰለ ነገር የለም። ሐዋርያው ጳውሎስ ስለዚህ ስለነበረው አገልግሎት ሲናገር በሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁሉ ጊዜ ነውር የሌለበት ሕሊና ትኖረኝ ዘንድ እተጋለሁ ይላል። እዩት፣ በሕይወት ዘመናችን ሁሉ በእግዚአብሔርም በሰውም ፊት ንጹህ ሕሊናን ይዘን እንደመመላለስ እግዚአብሔርን ደስ የሚያሰኘው ነገር የለም። ምንም የኛ ብለን የምንመካበት ነገር የለንም። ያለንም ሆነ እኛም ራሳችን ከእግዚአብሔር የተገኘን። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የሕሊናችን ምስክርነት ነው እያለ ይናገራል ጳውሎስ። የሚጽፈውም የሚናገረውም በሕይወቱ የተለማመደውን ነው። በድፍረት በእናንተም ፊት በእግዚአብሔርም ፊት በቅድስና በቅንነት በዓለምም ፊት ተመላለስን ይላል። ወገኖቼ ጌታን እንግዲህ ለመምሰል አንዱ ከሚጠበቅብን ነገር አንዱ ንጹህ ሕሊና ነው። በጌታ ያረካና በቃኝን የማያውቅ ሰው በጎ ሕሊና ሊኖረው አይችልም። የሰውን ሕሊና የሚያበላሽ ራስ ወዳድነት ነው። ራስ ወዳድ ሰው በዚህ ዓለም ላይ ያለው ነገር ሁሉ ቢሰጠው አይበቃውም። የሰው ልጅ ረፍትና ሰላም የሚያገኘው ባለው ገንዘብ ሳይሆን በልቡ ውስጥ ጌታን ሲያነግስ ነው። ጌታ ያላሳረፈው ጌታ ያላረካው ሰው ምን ነገር ያረካዋል? በእርግጥ ይህንን መናገር እችላለሁ። እኔ ራሴ በሕይወቴ ከተለማመድኩት ነገር አንዱ ጌታን ካገኘሁ በኋላ አመለካከቴ፣ ኑሮዬ፣ ሕይወቴ መለወጡን እረፍት ሰላም ማግኘቴን ነው። ከእግዚአብሔር ጋር ስንሆን የሚጎለን ነገር የለም። ከእግዚአብሔር ጋር ስንጓዝ ያለ ትንሹ ነገር ያረካናል። በምሳሌ 15:16 ላይ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ይላል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። አግባብ በሌለው ነገር ከምንሰበሰባቸው ነገር ሁሉ በላይ ነው ይላል። ወገኖቼ ክርስትናችን በኑሯችን፣ በስራችን፣ በአመለካከታችን፣ በአነጋገራችን ሳይቀር ለውጥ ሊያመጣ ይገባል። ያኔ ነው ክርስቶስን መምሰል የምንችለው። ያኔ ነው የምንናገረው ነገር እውነት እንደሆነ የሚያዩን የሚሰሙን ሁሉ የሚያረጋግጡት። የዓለም ሕዝብ እንደሚጨነቀውና እንደሚስገበገበው መኖር የለበትም። ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን ያላችሁም ይብቃችሁ እርሱ ራሱ አለቅህም ከቶ አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛልና አልፈራም ሰው ምን ያደርገኛል እንላለን ይላል። ወገኖቼ አንድ መገዘብ ያለብን ነገር ቢኖር እግዚአብሔር የሚጠቅመንንና ለኛ አስፈላጊ የሆነውን ነገር እንደሚሰጠን ማወቅ እንዳለብን ነው። አብዛኛውን ጊዜ ችግራችን ከሚያስፈልገን በላይ መፈለጋችን ነው። በርሱ ፈቃድ የምንመራና የምንኖር ከሆነ በመጀመሪያ የምንፈልገው እንደ እግዚአብሔር ፈቃድ የሆነውን የርሱ ሐሳብ ያለበትን ነገር ነው። ያኔ እግዚአብሔር ያለምንም ጥያቄ ይሰጠናል። ከሚያስፈልገን በላይ መመኘት ግን በቃኝን አለማወቅ ነው። በቃኝን የማያውቅ ሰው ልቡን ያሳረፈው በዚህ ዓለም ንብረት ላይ ስለሆነ ለእግዚአብሔር ስፍራ የለውም፣ ከነጭራሹ ጊዜ የለውም። ይህንን ምናልባት በሕይወታችን አይተን ሊሆን ይችላል። ስራ በሌለን ጊዜ፣ በታመምን ጊዜ፣ በተቸገርን ጊዜ ከማንኛውም ነገር በላይ የምንቀርበው ወደ እግዚአብሔር ነው። ነገሮች ሲሳኩ ሲመቻቹ በባንክም ሆነ በኪስ የሚኖር ገንዘብ ሲኒስ ለእግዚአብሔር ጊዜ ይጠፋል። በብዛትም የምንሰማው ጊዜ የለኝም የሚል ነው። ግን እኮ ብናስተውል ጊዜውን የሰጠ እግዚአብሔር ነው። ጉልበት የሰጠ እግዚአብሔር ነው። የሚያንቀሳቅስ እግዚአብሔር ነው። የዚህ ዓለም አምሮት፣ የዚህ ዓለም ምኞት ልባችንን ከያዘ ለእግዚአብሔር ስፍራ ያሳጠናል። ደግሞም በእግዚአብሔር ምትክ ወይም በእግዚአብሔር ስፍራ በልባችን ቦታ የምንሰጠው ነገር ጣዖት ነው። ማንኛውም በሕይወታችን በእግዚአብሔር ምትክ ስፍራ የሰጠነው ነገር ጣዖትን እንደማምለክ ነው። ልክ በኤፌሶን ምዕራፍ 5:5 ላይ እንደተጻፈው ጣዖት የሚያመልክ ደግሞ በእግዚአብሔር መንግስት ስፍራ የለውም። ለዚህ ነው ጳውሎስ በቆላሲያስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትንም ማምለክ የሆነ መጎምጀት ነው ያለው። እንደገናም በአንደኛ ጢሞቴዎስ ምዕራፍ 6:6 ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው፣ ወደ ዓለም ምንም እንኳ አላመጣንምና አንዳችም ልንወስድ አይቻለንም፣ ምግብና ልብስ ከኖረን ግን እርሱ ይበቃናል ያለው። በዛው ክፍል ላይ እንዳውም ወደ ቁጥር 10 አንደኛ ጢሞቴዎስ 6:10 ላይ ወረድ ብላችሁ ስታነቡ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ርቀው በብዙ ስቃይ ራሳቸውን ወጉ ይላል። በአብዛኛው ጊዜ ሰው የሚቀርበውና የሚወደው ሕይወቱን እንኳ የሚሰጠው ለሚያጠፋው ነገር ነው። ስንቶች ናቸው ለገንዘብ ብለው የሰው ሕይወት አጥፍተው የጠፉ። ስለዚህ ወገኖቼ ኢየሱስን መስለን ለመመላለስ እርሱም ጌታችን እንደሆነ እንዲሆን ይቅርታ ከፈለግን ዛሬ በሕይወታችን ላይ እንዲነግስ እንፍቀድለት። ሕይወታችንን ከሰጠነው እርሱ አስተካክሎ መስራት ያውቃል። ዛሬ በሕይወታችን ቅድሚያ ከሰጠነው ነገር ተላቀን ጌታ ሆይ አንተ በሕይወቴ አንድ ቁጥር ሁን፣ አንተ ጌታዬ ሁን እንበለው። ጌታ እግዚአብሔርን ስለመምሰል የተናገረው ነገር በጣም አስደናቂ ቃል ነው። ያን ክፍል አነብልናለሁ። ምዕራፍ 4 አንደኛ ጢሞቴዎስ እንዲህ ይላል። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን ያሁንና የሚመጣውም ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል ከታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለን፣ ስለዚህም እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው ይላል። ወገኖቼ ክርስትና ዝም ብሎ የአልጋ በአልጋ መንገድ አይደለም። ዋጋ ያስከፍላል። በመጨረሻ ደግሞ ትልቅ ዋጋ ያስገኛል። በሕይወታችን ላይ ለውጥ እንዲመጣ የእግዚአብሔር ፈቃድ በሕይወታችን እንዲከናወን ከፈለግን ሌላ አቋራጭ መንገድ የለንም። እግዚአብሔርን በሕይወታችን እናስቀድም። ሰዎች እኛን አይተው ጌታን እንዲያዩ መልካምነቱን እንዲረዱ ሕይወታችንን ለእርሱ እንስጥ። እስቲ ይህን መዝሙር ከሰማን በኋላ እንጸልያለን።
I'm gonna make it.
አምላካችንን እናመሰግናለን። ሳምንት ደግሞ በሌላ በተከታታይ ትምህርት እንገናኝ ድረስ ይህንን ክፍል በጸሎት እንጨርሳለን። እግዚአብሔር ጸጋ ከእናንተ ጋር ይሁን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ሰዓትና ስለዚህ ጊዜ። ጌታ ሆይ ይህንን የጀመርነውን ክርስቶስን የመምሰል ትምህርት በልባችን እንዲቀረጽ ጥናታችን ለአእምሮ እውቀት ብቻ ሳይሆን በሕይወታችን ላይ ለውጥ የሚያመጣ እንዲሆን እንድትረዳን እለምናለሁ። እግዚአብሔር ሆይ አንተ ይህንን ስለምታደርገው ደግሞ ክብር ምስጋና ላንተ ይሁን። በድካማችን አግዘህ ፈቃድህን ለማድረግ ለጽድቅ እንድንጨክን እያንዳንዳችንን